KPI.org, non-commercial community-powered radio. This has been the Eritrean Community Radio. Coming up is Voices of Ethiopia.
A little bit after 4 o'clock, you are listening to Fresh Air Community Radio, KFAI 90.3 FM, Minneapolis, St. Paul, and around the world at KFAI.org. Non-commercial community powered radio, and this is the Voice of Ethiopia from Minneapolis, Minnesota. My name is Sabit. We'll be here until 5 o'clock. Please stay with us. ጠነስትልኝ ክብራት እና ክብራን አድማጮቻችን እንደምሰንብታችኋል። ይህ በየሳምንቱር ከቀትር በኋላ ከአራሳት እስከ አምሳ ድረስ በፍረሸር ኮሚኒቲ ሬዲዮ በኬኤፍኤአይ 90.3 ኤፍኤም ለሚኒያፕለስ እና ሴንት ፖል እንዲሁም በዓለም ዙሪያ በኬኤፍኤአይ ዳቶርክ የተዘጋጀም ቀርብላችሁ ሳምንታዊ የኢትዮጵያ ድምፅ ዝግጅት ከሚኒያፕለስ ሚኒሶታ ነው። አድማጮቻችን ሰዊት ነኝ። እስካም ሳደሳብራችሁ እንደምትቆዩ በመተማመን ከዚህ ሙዚቃ በኋላ ለዛሬ እናቀርብላችሁን ዝግጅቶች ዝርዝር እናስተዋውቃችኋለን።
በሽታን ነገር ሐኪም ይሰጡታል፣ ያጋንንትን ነገር ጸበል ይገቡታል። የጎንደርን ናፍቆ እንዴት ያረጉታል? እናት የት የቁርሽ ኧረ እንደምናች እነዋዋ ቁርሽ ኧረ እንደምናች ጉባረብ አፈር ብላላችሁ ለመሳፍንቱና እየት የማናህሩ ጉድ ጉድ በይ ሽገት መጣ ሁሉ ሄደም የተይደሚ ሄደማ ሄደማ እንደ ህማማት አንቺው
አድማጮቻችን በድጋሚ እንደምንላችኋል ዛሬም እንደተለመደው የተለያየ ዝግጅቶችን ዘነላችሁን ቀርባለን ሚካኤል አብሮኛለ ሚካኤል አድማጮቻችን ዛሬም እንዳቀርብላችሁን ዝግጅት ብትነግረን
አመሰግናለሁ ሰዊት በዛሬው ዕለት ከዚህም ከዚያም በትናንትናው ዕለት በዚህ በሚኒሶታ ቲያትር ቀርቦ ነበር ለቲያትር አፍቃሪዎች ፍሪ መልታይ ሚዲያ ኖ ሞር የሚል ቲያትር ቀርቦ ነበር እሱም በተመለከተ ያው የቲያትር በብርና ዜማ አቀናባሪ ነበር የቀረበው ስለሱ ኢንተርቪው ማድርገናል ቃለ ምልልስ እናሰማለን ሌላው ደግሞ እንደዚህው እንደምናቀው በካስቲንሽ ከሁለት ሳምንት ባነሰ ጊዜ ውስጥ የኤኤስኤፍኤን ሚኒሶታ ይመጣል እና ከኤኤስኤፍኤን ፕሬዝዳንት ጋር ያደረግነው ቃለ ምልልስ ቀደም ብለን እሱን እናሰማለን ሌላው ያው በኢትዮጵያ ስለነበረው ያሩሲ ኦርቶዶክስ እምነት ተከታዮች ግድያን በተመለከተ በቃለ ምልልስ እናቀርበው አለ መሳይ መኮንን ያቀርበው እና እንዲሁም ደግሞ የኢቦላ ታካሚዎች እንደዚሁ በኬንያ በማቆያ እንዲቆዩ አሜሪካውያንም ሆነ ወይንም ደግሞ የሥራ ፈቃድ ያላቸው ከመግባታቸው ፊት የሚባል ነገር አለ እሱንም በተመለከተ ስለ ኢቦላ መስፋፋት ሁኔታ ለአፍሪካ እያሰጋ መሆኑን እሱንም እናቀርበው አለ በድምጽ እነዚህ ናቸው ለአሁኑ ሰዓት
እሺ እናመሰግናለን ይሄንን የሁለተኛውን በኢትዮጵያ ባሁን ሰዓት ያለውን ሁኔታ በተመለከተ ዶክተር ኃይሌም ይመጡና አንዳንድ ነገሮች አብረን እንወያያለን አድማጮቻችን እስከዛው ድረስ አብራችሁን ቆዩ አንድ ሙዚቃ እንጋብዛችሁና ወደ ዝርዝር ፕሮግራሞቻችን እንሄዳለን
ይቀርና ባባል ሰለናታ
አድማጮቻችን ያዳመጥነው ያስቴር አወቀ ኢትዮጵያ የሚለው ሙዚቃ ነበር። አሁን ወደ ሚካኤል እንደለን ወደ መጀመሪያው ፕሮግራማችን ሚካኤል።
አዎ እንግዲህ ትላንትና በዚህ በኮሎምቢያ ሃይትስ ለቲያትር አፍቃሪዎች ቲያትር ቀርቦ ነበር። ሱም ፍሪመል ታይም ሚዲያ በህቶች የቀረበ ቲያትር ነው እና በመጨረሻ የሚያው ቃለ ምልልስ አድርገን ነበር እሱን በተመለከተ እስኪነስማው።
ሚኒሶታ የኢትዮጵያ ድምፅ አለን በየሳምንቱ ለአንዳንድ ሰዓት ውሩድ ምናስተላልፈው እና በዛሬው ቀን ያው ፍሪ መልታይ ሚዲያ የኖሞር ሚል ቲያትር በጣም የወደድነውን አዘጋጅታችሁ ነበር። እንዴት አገኛችሁት? ተመልካችሁት ወይስም እንዴት ነው የጠበቃችሁት? ያለ አግኝታችኋል? እስኪ ስለ ስምሽንና ስለ ቲያትሩ ብትነግሪኝ።
እሺ፣ ፍሬት መለሰ እባላለሁ። የቲያትሩ ፕሮዲሰር ነኝ። የፍሬ መልቲሚዲያ ያው ባለቤት ነኝ። እንግዲህ ቆንጆ ነው። በጣም ደስ የሚል ኦዲየንስ ነበረ። ያለው ህዝብ ደስ ብሎት መሄድ የወጣው በጣም ተደስተናል። እኛ የኢትዮጵያን ኦዲየንስ ይመስላል የነበረው። በትክክል መልእክቱን ተረድቶ ጥሩ ምላሽ የሰጠን ኦዲየንስ ነው። በጣም በጣም ነው የምናመሰግነው። በዚሁ አጋጣሚ ደግሞ ብህርና ዜማን በጣም ነው የምናመሰግነው። እጅግ በጣም ጥሩ አቀባበል ከመጀመሪያው ጀምሮ የነበረን ነገር ከነሱ ጋር በጣም ቆንጆ ነበረ። ኃላፊነት የሚሰማቸው እያንዳንዱ ነገር ላይ በደንብ በጥንቃቄ የሚሰሩ የስነ ጽሁፍ ክበብ ነው። እጅግ በጣም ተደስተናል። በእነሱ በተመልካቹም በአዘጋጆቹም በጣም ረክተናል።
እሺ፣ አመሰግናለሁ። ሌላው እንደሰማሁት ኢትዮጵያም ይሄ ኖሞር ኢትዮጵያም እንደታየ ነው እና እዚህ አሜሪካ ውስጥ ሰሜን አሜሪካም እንደዚህ በተለያዩ ስቴቶች አሳይታችሁታል ይህን ቲያትር ወይስ እንዴት ነው?
አዎ፣ እዚህም አሳይተናል። ቀጣይ እናሳያለን። ግን ሰሜን አሜሪካ ላይ ካናዳን ጨምሮ ገና ቀጣይ ፕሮግራሞች አሉን። አውሮፓም ተጋብዘናል። እንግዲህ እናሳያለን በቀጣይ።
እናንተ ተዋናኞች እዚህ ሚኒሶታ ነው ያላችሁ ወይስ ከሌላ ስቴት ነው የመጣችሁ?
አይ ከተለያየ ቦታ፣ ከኢትዮጵያም የመጣች ተዋና ያለች እዚህ ሚኒሶታ ሜሮን ጌትነት አለች፣ ከዲሲ ትግስት ንጋቱ አለች፣ እኔ ከካናዳ ቶሮንቶ። ግን ኢትዮጵያ ገብቼ 4 ዓመት ሆኖኛል። እዛ ይህን ስራ እየሰራ ከተለያየ ቦታ ነው የተሰባሰብ ነው።
አመሰግናለሁ። በተጨማሪ እንግዲህ ሌላ ጊዜ ደግሞ እንደዚህ በተመሳሳይ ቲያትር እዚህ ሚኒሶታ እንደምትመጡ እና እንደዚህ ደግሞ ብዙ ህዝብ
ብህርና ዜማ እስካለ ድረስ እንመጣለን።
አመሰግናለሁ። እዚህ ሚኒሶታ
በጣም ጥሩ ቲያትር ነበረ። ያው መልእክት የነበረው በተለይ ያለ አይደለም እንደዚህ አለ አይደለም ከነዚህ ቲያትሩን ያሳዩት ህቶቻችን ስለኛ ማህበረሰብ ስለኛ የሚያስተላልፉት ነገር በቋንቋችን በጣም መልእክትም ጥሩ መልእክት ያስተላልፋል እና እንደዚህ አይነት ነገር አጋጣሚ ሲገኝ ህብረተሰቡ አለ አይደለም አንዱ ለአንዱ እየደወለ እንትን ይያለ በብዛት ቢገኝ ለወደፊቱ በጣም ጥሩ ነው ምክንያቱም ይሄ ማይገኝ እድል ነው እና ይሄ ነው ማለት ነው ትንሽ አሁን ደግሞ ብርና ዜማም እንደዚሁ ኢንተርቪው እዚ ኢትዮጵያ ድምጽ አድርገን ነበረ እሱንም እናሰማለን ማለት ነው ከብርና ዜማ አስተባባሪ ጋር እስኪ እንስማው
እንግዲህ ብርና ዘማው ዋና ዋነሽ ከጓደኞችሽ ጋር በዛሬው ዕለት እናንተ ስፖንሰር አድርጋችሁ ነው ይሄን ኖ ሞር ቲያትር የመጣው እና እንዴት አገኘሽ ተዋናኞችንስ እንዴት አገኝ እንዴት ነው ህዝቡን አስደስተሽ ብለሽ ታምኛለሽ ለወደፊቱስ ሌላ ሐሳብ አላችሁ ወይ ለማምጣት
በጣም አመሰግናለሁ አው ብርና ዘማ ይሄንን ፕሮግራም ሲያዘጋጅ አምኑበት ይሄ ፕሮግራም ደግሞ ቲያትር ለህብረተሰቡ ይመጥናል ያዝናናል ብለው ያሰበውን ፕሮግራም ስለነበረ በጣም ተደስተናል ስላስመጣናቸው ህብረተሰቡም እንዳይሄው ተመልካቹ በደስታ ነው የተቀበላቸው እስከ ቲያትሩ ፍጻሜ ድረስ እየሳቀ እየተዝናና ነበር የቆየው አዎ ብዙ ፕሮግራም ከዚህ በፊትም ሰርተናል ወደፊትም እንሰራለን የብርና ዘማ አባላት በሙሉ እንደዚህ አይነት ፕሮግራም የማስመጣት አብሮም የመስራት አላማ ስላለው በዚህ እንቀጥላለን።
እንቻመሰግናለሁ ዘመናዊ ዘሪሁን እንደዚህ በተመሳሳይ ፕሮግራም ቲያትሮች ሌሎችም እንደምታስመጡ ተስፋ አደርጋለሁ በኢትዮጵያ በቮይስ ኦፍ ኢትዮጵያ በኢትዮጵያ ድምጽ ስም አመሰግናለሁ።
እኔም አመሰግናለሁ መልካም ቀን።
እና ምንድነው ይሄ ቲያትር በተለይ ብዙ ነገር የሚያስተምር ነው እና ድሉ ባያመልጠን ጥሩ ነው አንዱ ላንዱ ይነገረ እንደዚህ አይነት ነገር ደክመው አሁን የቲያትር እንግዲህ ከኢትዮጵያ ከካናዳ ከዋሽንግተን ዲሲ ከዚሁ ከሚኒሶታ ነው ያሳዩት ኢትዮጵያ ውስጥም እንደዚሁ በቲያትር ልምድ ያላቸው ናቸው የቲያትር ያጠኑ ናቸው እና እንደዚህ አይነት ነገር በተለይ በቋንቋችን የሚተላለፍ ነገር መስማቱ ብዙ ነገር ይጠቅማል ማለት ነው ይሄ ነበር ሰውት
እሺ በጣም እናመሰግናለን ሚካኤል እንደተባለው ከተማችን ድረስ እንደዚህ አይነት ቲያትር ሲመጣልን በተለይ ቲያትር የሚወድ ሰዎች እድሉን በመጠቀም በመሄድና ቲያትሩን በመመልከት ተዋናያኖቹንም በመደገፍ ብንተባበር ጥሩ ይሆናል ላለሁኝ እግዚአብሔር ይስጥልኝ ይህን ፕሮግራም ስላቀረብክልን ከዚህ ቀጥሎ አንድ ሙዚቃ እናዳምጥና ወደ ቀሪው ፕሮግራማችን እንሄዳለን
ስለናት ምትሬ እሷናት ክብሬ እኔስ አገሬ ታጥመን ቋንባለም
የመጭው ዘመን ፊት ናት መሪ ዛሬ አለም ቢላት ዋላ ቀሪ ትውኝው ታለኝ ልትራደካክሜ ኢትዮጵያ ማለት ለእኔ አይደል ወይ ስሜ ቢጎል እንጀራው ከመሶቡ ናይ እናት በሌላ ይቀየራል ወይ ይዣላ ነሳም እጀን ከከሚሷ እናት እኮ ናት ተስፋን ቆርጥ በሷ የሷን ውለታ ከፍሎ ሳይጨርሰው ቻገሪ አዳም ክራሻራ ፈለገግ ይሆን ያንቺ ስም ሲጠራ ተፋሰማይ ላይ ባንዲራሽን አይቶ ስም ሲጠራ ማንስም ይላል ሰምቶ ተፋሰማይ ላይ ባንዲራሽን አይቶ ኢትዮጵያ ሲባል ማንስም ይላል ሰምቶ
ማጫቻችን ያዳምጥ ነው ኢትዮጵያ ፎር ኢትዮጵያ የሚለው ሙዚቃ ነበር። አሁን ወደ ሁለተኛው ፕሮግራም ስንደስታችሁ ሚካኤል የሰሞኑን ኢትዮጵያ በተመለከተ ያዘጋጀውን ዝግጅት እናቀርብላችኋለን። ሚካኤል
አዎ፣ ይሄም እናቀርበው ምንድነው በተለይ ይሄ አንከር ሚዲያ መሳይ መኮንን ያቀረበው ነው መደመጥ ያለበት ይላል። የአርሲ ውልቂትና ለኢትዮጵያ የተደገሰው ታላቅ ጥፋት ይህም እንግዲህ የሚያያዘው ከምንድነው ከጎሳ ፖለቲካ ጋር ነው ማለት ነው። እስኪ እንስማው ቃለምልልሱን። በተለይ ቃለምልልስ የሚያደርገው ሰውዬ ምክንያቱን ሁሉ ይናገራል ማለት ነው። እስኪ እንስማው።
Hey Sophia, what do you drive and how much do you pay for car?
ሳይት ይሄን ምርጫውን ለማጨናገፍ የተዘጋጁ እንደሆነ መንግስት አውቀዋል። ስለዚህ አሁ የተባለው ፋኖና የኦሮሞ ነጻነት ሰራዊት ይገቡበታል የተባለው ወረዳዎች አካባቢ እዛው ከተማ ላይ እንዲሞላ ከተማ አካባቢ እንዲጨርሱ ቶሎ ቀድሞ ነው ከምርጫ ቀን በፊት እንዲያልቅ ነው ትዕዛዝ የተሰጠው። ያኔ ምንድነው የተባለው እንትኑ ፋኖና ኦኤልኤ ነገርዩን ፑሽ ካደረጉ አንዳንድ መጥፎ ነገሮች እንደሚከሰቱ ከውስጥ ሰዎች አሉ። እንግዲህ ያንንም መረጃ ሰጡን የተባለው ያኔ ወይ ወሎ ላይ ወይ ወለጋ ላይ ወይ ደራ ላይ ወይ አርሲ ላይ የሆነ ነገር ይከሰታል። ስለዚህ ህዝብ ራሱን እንዲጠብቅ የሆነ እልቂት ነገር ይመጣል። ያ ደግሞ ምንድነው የሚሆነው? ፋኖና የኦሮሞ ነጻነት ሰራዊት ብዙ መንግስትን ፑሽ ካደረጉ የሚሆን ነገር ነው ነው የተባለው ያኔ። እኔ ያንን ብዙም አልጠረጠርኩም። ለምን? አብይ አህመድን ስለሚያቆ እንዲህ አይነት ነገር በተደጋጋሚ ስለሚደረግ ያ ደግሞ ለፖለቲካ ነው፣ የሆነ ግብ ስላለው ነው አብይ የሚያደርገው፣ ዝም ብሎ አይደለም። ያ ከምርጫ ጋር አያይዞ ይሄ ነገር የምርጫ እንትኑ ድባቡን ስለሚቀይር ይሄ ነገር እንደሚከሰት አብይን የሚያቅሰው ይሄንን አንዳንዴ እኮ ትገምታለ። እንዳውም ያንን መረጃ የሰጡን ልጆች አሉ እዛ ውስጥ። ከዛ ያንን ተናገርኩኝ ነኝ። ይሄ ነገር በነገራችን ላይ አብይን 7 ዓመት 8 ዓመት የተከታተለ ሰው በሚገባ ያውቃል። ምን እንደሚከሰት መች ምን እንደሚከሰት እንደው ታውቃለህ። እና ያንን ተናግሬ ነበር። ግን አሁን እዚህ ላይ ለምንድን ነው አብይ እንዲህ አይነት ጭፍጨፋዎችን የሚያካሄደው የምለው መልስ መስጠት አለብን። በመጀመሪያ ደረጃ አብይ ምርጫውን ካካሄደ በኋላ መዋረዱን ደንግጦ ተናግሯል። ጅማው ላይ ሆኖ ነው የደነገጠው፣ በድንጋጤ የተናገረው ሁላችንም ሰምተናል። ታሪካዊ ጠላቶቻችን እኛ ላይ እንትን ብሎ ምርጫውን አደናቀፉብን ምናምን ብሎ ሲቀበጣጥር ነበር። ጅማ ላይ ሆኖ እዛው በሻሻ ላይ ሆኖ የራሱ ምርጫ ጣቢያ የተመረጠበት ሆኖ ሲያወራ እኔ ገባኝ ወዲያው ነው። እና ምንድን ነው እንደተሸነፈ ማለት ምርጫው ከሽፎበታል። ምርጫውን ደግሞ አከሸፉበት። ፋኖም የኦሮሞ ነፃነት ሰራዊትም በኦሮሚያና በአማራ ክልል ሙሉ በሙሉ በሚባልበት ደረጃ እኔ እንደው 100% ሹር ሆነ የምትናገረው 80% እንደው የዞኖች ዋና ከተማና አንዳንድ የወረዳ ዋና ከተማ ላይ ምርጫዎች ተካሂዷል። ያ ምርጫ አይደለም፣ በግድ ራሳቸው ቁጭ ብሎ ሲሞሉ ያደሩበት ምርጫ ጣቢያ ማለት ነው። እዛ ላይ ምርጫ ተካሂዷል። ምርጫ ካልነው እሱም ምርጫ ማለት አትችልም። አንዳንድ ቦታ ደግሞ ያው የገጠር ሰዎች ቤተሰቦቻችን የሚታወቅ አልተማሩ ያው ከዛ ነው የተወለድ ነው፣ እንኮርበታለን፣ ምንም ችግር የለም። ግን እነሱ በጣታቸው ነው የሚመርጡት። እንደ እነሱን አሰልፎ እዚህ ላይ አርጊ እንደዚህ አርጉ እየተባለ ገበሬዎችን እንትን እያደረጉ ነው። እዛች የዞን ዋና ከተማና አንዳንድ አልፎ አልፎ ደግሞ የወረዳ ከተማ ላይ እና አብዛኛው 80% በኦሮሚያም በአማራ ክልል ምርጫ የሚባል ነገር የለም። ስለዚህ ምንድን ነው የሆነው? ውጌ ነበር። እናንተም ስትንትስ ከበር አድርጋችኋል። ነኚ የአማራ ክልልም የኦሮሚያ ክልልም ምን እንደነበር በምርጫ ቀንም ከምርጫ በፊትም ውጊያዎች ነበሩ። ብዙ ሰው ያለቀበት ውጊያ ነው የተካሄደው። አጠቃላይ ምርጫ ቦርድም አምናለች። የተወሰነ አውቆ እነሱ አሁን 143 ምናምን ምርጫ ጣቢያ አልተከፈተም፣ ከዛ በኋላም የጀመረው በውጊያ ምክንያት ተቋረጥ ምናምን አለች አይደል? እሷ ብልጽግና 143 ካለ በስንት ማባዛት አለብህ? የሆነ ኤክስፖኔንሻሊ ነው የምታባዛው። እነሱችን ካመኑ በሰፊው አልተካሄደበትም። ስለዚህ አሁን አብይ ተዋርዷል። ምርጫ የሚባል ነገር አልተካሄደም። ስለዚህ አብይ ተናዷል። ማን ነው ይህንን ያደረገው? አንዱ ፋኖ ነው፣ ሌላኛው ደግሞ የኦሮሞ ነፃነት ሰራዊት ነው። ስለዚህ ምርጫው ስለከሸፈበት በአብዛኛው ቤንሻንጉል ጉሙዝም መረጃ ያስካለኝ ድረስ አልተካሄደም። እዛም አማጺ ቡድኖች እንትን ከልክሏል። የውሸት ምርጫ አይካሄድም ብሎ ስለተከለከለ ብዙ ቦታ አብይ ይህንን አልገመተም። በተወሰነ ደረጃ የሆነ ቦታ ግጭቶች ሊኖሩ ይችላሉ፣ ግን ደግሞ ምርጫዬን ሰክሰስፉሊ አካሂጄ ጨርሼ እወጣለሁ፣ ከዛ ወጥቼ መግለጫ እሰጣለሁ ብሎ ነበር። ያ አብይ አልተሳካለትም። ተዋረደ። ውርደት ተከናንቦ እዛው በሻሻ ላይ ሆኖ ታሪካዊ ጠላቶቻችን ብሎ ተናገረ። እንግዲህ ያ ምርጫ የአብይ አገዛዝ የአዲስ አበባ አገዛዝ ብቻ መሆኑን ያረጋገጠ አብይ ነው ያረጋገጠ። ይሄን ነው እኛማ ቆየን አይደል? ይህንን ካየ ነው እኮ ቆየን። አብይ ራሱ ለካ እኔ የአዲስ አበባ መንግስት ብቻ ነኝ እንዴ ብሎ ደንግጧል አሁን። ስለዚህ አሁን ምንድን ነው ያው ትግራይ ክልል ደግሞ ሲጀመርም አልተካሄደም፣ አማራ ክልል አልተካሄደም፣ ኦሮሚያ ክልል አልተካሄደም። አብዛኛው የኢትዮጵያ ክልል ደግሞ እየቃሙ ነው የሞሉት አይደል? በየቦታ እንትኑን እኮ ሰው ራሱ ኮረጆ ውስጥ መክተት ሁሉ አቅቶት እንደዚህ እያሉ ተመልሶ ይከታሉ።
እና ምንድን ነው ይሄ የሚያሳየው? ምንድን ነው ይሄ ከምርጫ ጋር የተያያዘ ነው የሚለው? ይሄ በደንብ ባህሉን የሚያውቀው የውስጥ አዋቂ እንደሆነና ግንኙነትም እንዳለው ነው። እና የምንድን ነው ከምርጫው ጋር የንዴት እና ሁልጊዜም እንደተናገረው ቃለምልስ አድራጊው እንደተናገረው እንደዚህ አይነት ነገር በየአመቱ በየሁለት አመቱ ቀደም ብሎም በወለጋ በዚህ በደራ በሰሜን ሸዋ በአርሲ ተደጋግሟል። እነዚህ ወቅቱን ጠብቆ አቴንሽን ዳይቨርት ለማድረግ ህብረተሰቡ እነዚህን ተቃዋሚ ኃይሎችን ብሌም እንዲያደርግ ወይንም ደግሞ እነሱ ላይ ቅሬታ እንዲያሰማ የሚደረግ ነው የሚለው። እና ይሄ ነበር በጣም ያሳዝናል። ይሄ ሁሉ ምንድነው የጎሳ ፖለቲካ ላለፈው 35 36 አመት ህወሓት ስልጣን ከያዘ ጀምሮ ያመጣው መዘዝ ነው ማለት ነው። ይሄ ነበር እንግዲህ ሰዊት።
እሺ አድማጮቻችን፣ መስመር ላይ ዶክተር ኃይሌ አሉ። ዶክተር ያዳምጡኛል?
አዳምጣለሁ።
እሺ እንግዲህ በዚህ ምርጫውን በተመለከተ በዛ ሰሞን በተለይ አርሲ አካባቢ ቤተ ክርስቲያናት ተቃጥለዋል፣ ምእመናን ተገለዋል፣ ከቦታቸው ተፈናቅለዋል፣ ካህናት ተገለዋል። ከፍተኛ አደጋ ነው የደረሰው። ብዙ ሰዎች ከ1000 በላይ የሚሆኑ ሰዎች ከቤታቸው ወጥተው ተፈናቅለዋል። የሞቱት ሰዎችም ቁጥር በርካታ ነው። እና ይህን ነገር በተለይም ሰዎች መንግስት እርዳታ እንዲሰጥ ድረሱልን እንኳን ተብሎ በአካባቢው ያሉ የህግ አስከባሪዎች መጥተው ለማንም እርዳታ ሳይሰጡ ቀርተዋል ተብሏል። እና ከባድ አደጋ ነው ኢትዮጵያ ውስጥ የተደረገው። እና ይሄ ደግሞ እስከ መቼ ድረስ እንደተደረገ አንዳንድ ሰዎች መንግስት ራሱ ነው ይህንን ጥቃት ያደረገው የሚሉም አሉ። እንዴት ይመስላችኋል? እሺ ዶክተር ለእርስዎ እድሉን ልስጥና ምን ይላሉ በዚህ ላይ?
በጣም እድሉን ስለሰጠሽኝ አመሰግናለሁ። በጣም የሚያሳዝን ነገር ነው የተከሰተው። እና አሁን በዚህ በቃለ መጠየቁ ላይ እንኳን እንደተገለጸው ከአሁን በፊት ሌላ ወለጋም እዚህም እዛም የተለያየ ቦታዎች እንደ አይነት ችግሮች እንደተከሰቱ ተገልጿል። እና ጥያቄ አሁን እነዛውና ችግሮች እነዛውና ሰዎች የሞቱበት እስከዛ ድረስ የሆነው ነገር እስከዛ ድረስ ምን ተደረገ? ስለ እሱ ፍርድ ቀረቡ ወይ? ጥያቄ የተነሳ ወይ ምን የሚባል ነገር ምንም አልሰማም። እኔ እስካሁን አይሰማኝም፣ የሰማሁት የለም። እና እዚህ ደግሞ አሁን ስላለው ስለ መድኃኒዓለም ደግሞ ሲመን ስለዚህ ስለ አርሲ ሲነገር ደግሞ ያው እንዳልሽው ብዙ መጀመሪያ 37 ሰዎች መሞታቸው ከዛ ብዙ ሰዎች በሺ የሚቆጠሩ ሰዎች እንደጠፉና ሞቶም ሊሆን እንደሚችል 234 ቤቶች ደግሞ እንዳለ በሳት እንደተቃጠሉ እና ሁለት አብያተ ክርስቲያናት የቆዩ ከመቶ ዓመት በላይ የቆዩ እንዳለ በሳት እንደተቃጠሉና የቀሩት ደግሞ እንደተዘረፉ የተዘረፉ የተነገረውና ይሄውና ሲነገር እኔ መንግስት አደረገው አላደረገው የሚለው ሳይሆን እንትን እነሱ ምንም ማስረጃ የለኝም፣ ግን የሚሰጡት መርስ እንኳን ሲሰጡ አንደኛ መንግስት ባለስልጣናት ጠቅላይ ሚኒስትሮች ምን መርስ ሲሰጡ እስኪጠየቁ ነው መርስ የሚሰጡት እንጂ ይሄን ነገር ተከሰተ ነው በሀገራችን ተበሳጭቶ ሲመጡ አናይም። ሲሰጡን ደግሞ መርስ እንግዲህ ንግግር ብቻ አይደለም የፊት ገጽታ አብሮ ይታያል። እና ይሄና ሰው ሞተብኝ ይሄና በደል ደረሰብኝ ምን የቁጭት ነገር መልካቸው ምንም አይታይም። የሰላም ሚኒስትር የሚባል ማለት በአሁን በኢትዮጵያ እንግዲህ ከአሁን በፊት ኑሮ ማያውቅ ነው ሲናገሩ ጠቅላይ ሚኒስትር ሲናገሩ እንደዛ የሚሉት እና ለህዝቡ ግድልኝ የራሱ ጉዳይ የሚል መልእክት ያስተላልፋል በሳይታሰብ። እሱ ብቻ አይደለም ደግሞ ሌላ መጨመር የምፈልገው ምንድን ነው ከአሁን በፊት ደግሞ እንደዚህ ከአሁን በፊት አንድ ቦታ ሌላ ቦታ የሆነ እንደዚህ ችግር ተፈጥሮ ራሳቸው ጠቅላይ ሚኒስትሩ እኔ እኮ የሰፈር ጸጥታ ጠባቂ አይደለሁም የሚል መልስ እንደሰጡ በምን ሁኔታው እንደ ጊዜው ጠፍቶኛል እንደዚህ መልስ እንደሰጡ አውቃለሁኝ። ያ ነገር ነው ትንሽ ቅሬታ ማን ነው የሚያሳዝነኝ ማለቴ ነው።
እሺ ዶክተር ሀይሌ አንድ ጊዜ ማስታወቂያ እንዳስተላልፍና ይመለሳሉ። አንድ ጊዜ ያዙልኝ።
Programming on KFAI is supported in part by the Bush Foundation, investing in great ideas and the people who power them. Introducing the 2026 Bush Fellows, leaders working to make the region better for everyone. More information is online at bushfoundation.org.
እሺ አድማጮቻችን አሁን ወደ ውይይታችን እንመለሳለን። ሚካኤል በዚህ ላይ የምትለዋለ ዶክተር ሀይሌ ባሉት ላይ
አሁን ዶክተር ሀይሌ እንደተናገሩት ምንድነው ዋናው ከመሪ ብዙ ነገር ይጠበቃል። ቀደም ብሎም የተናገረው ቀለም ልስ አድራጊ ምርጫው ይሄ ያው የዚህ አመት ምርጫ ሲካሄድ ከዛ ጅማ በሻሻ ሆነው የተናገሩት ታሪካዊ ጠላቶቻችን መጡብን ማለት ምንድነው ይሄ ትልቅ መልእክት ነው ለነዚህ ሰዎች ማለት ነው። ታሪካዊ ጠላቶቻችን እነማን እንደሆኑ ላለፈው 35 አመታት የሚነገር የነበረው እነማን እንደሆኑ ይታወቃል። እና እነዚህ በተለያዩ ክፍለ ሀገራት የሚኖሩ በተለይ አማርኛ ተናጋሪዎች እንደሆኑ ግልጽ ነው። እና ምንድነው በተዘዋዋሪ ባላችሁ መንገድ ሁሉ እድል እንዳትሰጧቸው እንደገና ሊመጡ ነው የሚል መልእክት ነው ከማሪ። እና ሁልጊዜ ማንኛውም ግለሰቦችም ሆኑ ድርጅቶችም ሆኑ ያን የመሪውን ንግግር ነው። በቀር ግን መሪው ያለውን ኃይል ተጠቅሞ እርምጃ ወስዳለሁ ቢል ወይም ቢያሳይ እንደዚህ አይነት ነገር አይደጋገም ማለት ነው። አራቱ ክፍለ ሀገር ጦር ኃይሉን የሀገሪቱን ጦር ኃይል ከመጠቀም ይልቅ እንደዚህ አይነት ነገር ሲፈጸም እርምጃ ቢወሰድ ይሄ ሁሉ በየጊዜው አይደጋገም ነበር። እና አሁን ፕሮፌሰርም እንዳሉት ትክክል ነው።
እንደተባለው አማርኛ ተናጋሪዎች ላይ ብቻ ሳይሆን በተለይ የኦርቶዶክስ ክርስቲያኖችን የሚያጠቃ ነው የሚመስለው። ሁልጊዜም ቤተ ክርስቲያን ይቃጠላል፣ ክርስቲያኖች ይሰደዳሉ፣ ይገደላሉ፣ ካህናት ይገደላሉ፣ ይሰደዳሉ። እና በአንድ ሀገር ውስጥ እስላምና ክርስቲያን ሳይባባል አብሮ የኖረን ህዝብ እንደዚህ አንዱ አንዱን ሲጎዳው መንግስት ዝም ብሎ እያየ ከሆነ ምንድን ነው የሚባለው? እንደተባለው ነው ዶክተር ሀይሌ እንዳሉት ኢቨን እንትን እንኳን ይሄ ነገር ተደርጓል ብለው ማስተባበያ እንኳን ወይም ሳይሰጡ ሲጠየቁ እንኳን ይሄ ሁሉ ሰው አልቆ ከቤቱ ተሰዶ ተናጋሪዎቹ የፊታቸው ላይ ሀዘን አልተሰማም፣ አልታየም የሚመስለው እነሱ እፎይ እንኳን ተደረገልን አይነት ነው የሚሉትና በጣም አሳዛኝ ነገር ነው። ዶክተር ሀይሌ በዚህ ላይ የሚጨምሩት አለ?
እዚህ ላይ ደግሞ ልክ የተናገርሽው በደንብ ትቀበላለሁ። ሚካኤልን በደንብ ገልጾታል። እዚህ ሌላው ደግሞ በቅርብ ጊዜ አንድ ጠቅላይ ሚኒስትር ሲናገሩ ሰምቼ የኦርቶዶክስ ሃይማኖት ኢትዮጵያ ከገባ በጣም ብዙ አመታት ሆኖታል። በቃ ብዙ አመት ቀድሞ ከምገቡት ነው። ግን ለስልጣኔያችን ለእድገታችን አልበጀም የሚል ንግግር ሲናገሩ እኔ ራሴ ሰምቻለሁ፣ መጀመሪያ ቅርብ ጊዜ። ሁለተኛ ደግሞ አላነበብኩት መጽሐፉን፣ ግን መደመር የሚል መጽሐፍ ላይ ይህንኑ ጠቅሰውታል ሲባል ሰምቻለሁ፣ ግን እኔ አላነበብኩት መጽሐፉን። እና የዚህ አይነት የኦርቶዶክስ ላይ እንትን የመነሳታቸው ነገር ውስጡን ትንሽ የመንግስት ድጋፍ ያለው የሚመስለኝ በዚህ ምክንያት ነው። እና ትንሽ ደግሞ ሁኔታውም ታሪኩም ደግሞ የሚያሳየኝ ምንድን ነው፣ ልክ በጣሊያን ጊዜ በአምስቱ አመት ጊዜ የሆነው ነው። በቃ በአምስቱ አመት ጊዜ በቃ በግራዚያኒ ጊዜ በተለይ በመጀመሪያ ሁለት አመት በቃ በግልጽ ነበር የሚናገሩ የአማራና ኦርቶዶክስ ነው ጠላት የሚለውን ነገር በደንብ ያሳይ ነበረ። ለምልክትም እንኳን የካቲት 12 አደጋው ከደረንት ይሄ ሰማዕታት ጥቅሙ ከተገደሉ በኋላ በሶስት ወሩ በግንቦት ወር ደብረ ሊባኖስ ሄደው የደብረ ሊባኖስ መነኮሳት በሙሉ አንድም ሰው ሳይቀር እንዲገደሉ ተደርጓል። እና እንደዚህ አይነት ነገር ተመልሶ ሲመጣ አሁን ነው በጠላት ጊዜ ከነበረው በኋላ እንዲህ አይን ያተኮረ ኦርቶዶክስ ላይ እንትን ኃይል ያየሁት አሁን ነው ማለት ነው እኔ።
እሺ፣ እዚህ ላይ አንድ እርስዎ በተናገሩት ላይ ለመጨመር የምፈልገው እውነት የኦርቶዶክስ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ለኢትዮጵያ ስልጣኔ ምንም አይነት አስተዋጽኦ አላደረገም ብለው ከተጻፈ ይሄ በሌላ ረዥም አርዕስት ልንነጋገርበትና የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ለኢትዮጵያ ስልጣኔ ያደረገችውን አስተዋጽኦ በሰፊው ሰዓትም አይበቃንም፣ በሌላ ጊዜ እንመለስበታለን፣ እንነጋገርበታለን። ሚካኤል በዚህ ላይ የምትለው ነገር አለ?
አዎ፣ ፕሮፌሰርም አሁን እንዳሉት ምንድን ነው ይህ ነገር በተለይ ይህን የኦርቶዶክስን ሃይማኖት ላይ ጥቃት የማድረስ ሁኔታ በተለይ የአገር አንድነትን በተመለከተ በታሪክም ቢሆን እና አቡነ ጴጥሮስን የመሳሰሉት ሁሉ ይሄን የጎሳ ፖለቲካን የሚደግፉ አይደሉም። አንድነትን ኢትዮጵያዊነትን ነው። እና አሁን ደግሞ ያለው ህወሓት የጀመረው አሁንም እየተገፋበት ያለው ይሄ ህዝብን ከፋፍሎ የማስተዳደር ሁኔታ ከፋፍለ ግዛው ማለት ነው። እና አሁን በተለይ በምርጫው ቀደም ብለው ፕሮፌሰር እንደተናገሩት በምርጫው እና ሰውየውም ደግሞ በተለይ ሰውየው እንደተናገረው የቃለ ምልልሱን አድራጊው በጣም ተበሳጭተዋል። በኦሮሚያም ሆነ በአማራም እንትኖች ምርጫ አልተደረገም ማለት ይቻላል። እነዚህ በወረዳ ዋና ከተሞች እና በዞን ዋና ከተሞች ብቻ፣ ያም ቢሆን ደግሞ የመረጡት ማንበብና መጻፍ እንኳን የማይችሉ ይህን አድርጎ እዚህ አስገቡ ምን እየተባሉ እና ያ ብዙ ነገር አጋለጣቸው። በፓርላማ ውስጥም ሙሉ በመተማመን አሸንፈናል ማለት ነገር እንደማይሰራ ስለገባቸው እና ስለዚህ የንዴት እንደሚመስል ነው። እና ይሄ ደግሞ ለእነሱም ጥሩ አይደለም። ለወደፊት እንግዲህ የምናየው ነው። ሰዊት
እሺ፣ ዶክተር ኃይሌ የሚሉት ነገር ካለ እዚህ ላይ ጨምሩና ዝግጅታችንን እናጠቃልላለን። በዚህ አንድ
ምርጫው ከተነሳ ነገር አዲስ አበባ ውስጥ በጣም ግፊት እንደነበረ ምርጫ ካርድ አውጡ የተባለ በተለይ ሰራተኞች እንደዚህ በየሰፈሩ ግፊት ስለነበረ ብዙ ሰዎች ያደረጉት በቃ ይህን ካርድ ካላወጣን ያው ያተኩሩብናል በማለት ካርዱን አውጥተው ግን ምርጫውን ሳይመርጡ የቀሩ ብዙ ናቸው። ካርዱን ብቻ በማውጣት ለመትረፍ ያደረጉት
ይሄ ሆኗል። በቃ ይሄ ነው። በጣም እናመሰግናለን ዶክተር ኃይሌ ይሄንን ጊዜዎትን ወስዶ ይሄንን አርዕስት እንድንከራከር እንድንነጋገርበት ጊዜ ስለሰጡን በጣም እናመሰግናለን። እግዚአብሔር ይስጥልኝ።
አሜን። እግዚአብሔር ያመሰግናቸዋል።
አድማጮቻችን፣ አንድ ሙዚቃ እናሰማችሁና ወደሚቀጥለው ፕሮግራማችን እንሄዳለን። ተሰምቷል።
ይጆሉ ማነስ ጃለ ሲመረሩ ጢጢነሴ ወንሸገሪ ገዲላሉ ወንሸገሪ ገዲላሉ ጋንጌ መርፊ ለመባቲ አመጅርቱ ትጀባዱ አመጅርቱ ትጀባዱ ቱወን ብዬ ደመኛቲ
ሽራማ ይሄ
አድማጮቻችን እያዳመጥን ያለ ነው ያበበ ተሰማ ቦጌ ኢካናናን የሚለውን የኦሮምኛ ሙዚቃ ነበረ። ከዚህ ቀጥሎ ደግሞ የመጨረሻውን የዛሬውን ፕሮግራማችንን ሚካኤል ያቀርብልናል። ሚካኤል፣
ያው እንደምናውቀው ከጁን 27 እስከ ጁላይ 4 በዚህ አመት የኢትዮጵያ ስፖርትና ባህልና ስፖርት ፌዴሬሽን በዚህ ሚኒሶታ ውስጥ ዝግጅቱን ያቀርባል። እሱም በተመለከተ ከኤስኤፍኤን ፕሬዚደንት እና ከዚህም ደግሞ ከሚኒሶታ ኬንያላ እንደዚሁ አምበሎች እንደዚሁም ደግሞ ከኢትዮጵያ ኮሚኒቲ ቃለ ምልልስ ወሰድነውን እሱን እናሰማለን። አሁን በመጀመሪያ ከኤስኤፍኤን ፕሬዚደንት
ማህበረሰብ አመራር ጋር ከኢትዮጵያ ንግድ ድርጅቶች ጋር ውይይት ነበራችሁ። ያው በዚህ አመት ሚኒሶታ የሚዘጋጀው የኤስኤፍኤን ስምን ብታስተዋወቀን እና እንደዚሁም ደግሞ እንዴት እንዳገኛቸው።
እሺ፣ በቅድሚያ እድሉን ስለሰጠኝ አመሰግናለሁ። ስሜ ተካበ ዘውዴ ይባላለሁ። እንግዲህ በዘንድሮ ውድድር ማለትም በሚኒሶታ በተወሰነው ዝግጅት ከፍተኛ እንትን እንቅስቃሴዎች የተካሄዱ ነው። የኢትዮጵያ ኮሚኒቲ ከህዝቡም ጋር ተገናኝተን ለመነጋገር ችለናል። በጣም የሚያስደስትና ፖዚቲቭ የሆነ እንትኖች ላይ ያገኘ ነው እና እንግዲህ ጁን ላይ እውነቴን ነው በጣም የደመቀ ዝግጅት እንደምናደርግ ተስፋ አለኝ።
አመሰግናለሁ። ያው እንግዲህ እንዴት ነው የኢትዮጵያ ማህበረሰብ የንግዱ እንደዚሁ የንግድ ባለቤቶች የመሳሰሉ እንዴት አድርገን እነሱስ እንዴት ነው ዝግጅታቸው እንዴት ይመስላል?
ጥሩ ነው በጣም እንግዲህ ሰርቭ ለማድረግ ያው እነሱንም በቢዝነሱ ለማወዳደር ብቻ ለመራመድ ዝግጁ ናቸው። ቃል ገቡልን አሉ ብዙ እንግዲህ እንደሌላው አካባቢ ህዝቡን ኦቨርቻርጅ እንደማያደርጉ ነው ሪዝናብል ፕራይስ ተንብለው ህዝባችንን እንደሚያስተናግዱልን ነው። በዚህ አጋጣሚ የሚመጣው ህዝብ እንግዲህ ጥሩ መስተንግዶ እንደሚያገኝ እርግጠኛ ነኝ።
እሺ አመሰግናለሁ። ሌላው ደግሞ አሁን እኔ በተሻለ መጠን ኤስኤፍኤን በሚያዘጋጁት በተለያዩ ከተሞች ይገኛለሁ እና የሀገሩን ህግ በመጠበቅ አንዳንድ ሪስትሪክሽኖች አሉ። ለምሳሌ መጠጥ ምግብን በተመለከተ ሲዘጋጅ እዚህ ላይ እስከ ንግድ ማህበረሰብ ጋር ስትነጋገሩ እንዴት ነው? ይህን መልእክታችን አስተላልፋችኋል ወይስ እነሱ ደግሞ ትንሽ ያለ አይደለም ለእናንተ ህጉ እንዲቀልላቸው የጠየቋቸው ጥያቄ አለ?
አዎ፣ በዚህ በኩል ለምንድነው ፌዴሬሽናችንን ወደ መጥፎ መንገድ የሚወስደው ትልቁ ስጋት በዚህ በመጠጥ የተነሳ የሚመጡ ሬስትሪክሽኖች ከስቴቶች አላደር ከየከተሞች የሚመጡ ስንትኖች ጥሩ መንገድ ላይ ስላልሆንን በዚህ ላይ የሚወሰደው አክሽን ጥሩ አጥንትን ነው። ከባድ ስለሆነ መጠጦችን አክቹዋሊ በዛን ስቴዲየም ውስጥ ራሱ ቲዚዮ ጥሩ ቢራ ይሸጣል። ሌጋል ግን ቬንደር የኛ ቬንደሮች መጠጥ እንዳይሸጡ ያው ጭስ ውሃ ሶዳ ብቻ እና ኮፊ ነው መሸጥ የሚችሉት። በዚህ ነገር ውስጥ ምንም ኢንቮልቭመንት እንዳይኖራቸው የተቻለን ነግረናል። በአብዛኛው ተቀብለውታል። እንግዲህ ያው የባህል መጠጥ ብለው ነበር እሱም አልኮሆል ነው እሱንም አድሚት አድርገዋል ተቀብለዋል። ጥሩ መግባባት ላይ ደርሰናል እስካሁን።
አመሰግናለሁ አቶ ተካበ የኤስኤፍኤን ፕሬዚደንት። እንዲሁም ደግሞ እንደሰማሁት የኢትዮጵያ ብሔራዊ ቡድን ጎልኪፐር ወይም ደግሞ የግብ ጠባቂ እንደነበርክ ነው። በጣም አመሰግናለሁ።
በጣም እኔም አመሰግናለሁ።
አሁን እንግዲህ ደግሞ ያው አቶ ንጋቱ መኩሪያ ብዙ ጊዜ ለብዙ አመታት የኒያላን ስፖርት ቡድን እያሰለጠነ እያስተባበረ ለኤስኤፍኤን አመታዊ ኤስኤፍኤን ለውድድር የሚወስዱ ወንድማችን ነው። አሁን በዚህ አመት ከፍተኛ ሚኒሶታ ውስጥ ከፍተኛ ዝግጅት እየተደረገ ነው። ኤስኤፍኤን ወደ ሚኒሶታ ይመጣል እና በዛሬው ዕለትም እንደዚሁ ከንግድ ማህበረሰብ ጋር የኤስኤፍኤን የቦርድ አባላት ስብሰባ ነበራቸው እና እሱም በተመለከተ እንዴት ነው እንዳሰባችሁት ሆነ ወይ? አንተስ ደግሞ እንደዚሁ በዚህ በኒያላ ላይ ያለህን ቦታ ብትነግረን እና እንደዚሁ ደግሞ ከኤስኤፍኤን ጋር ስላለህ።
ያ በመጀመሪያ አመሰግናለሁ። በኒያላ ስፖርትስ ክለብ ዘ ላስት ይርስ አመታት ጥረት አድርገዋል የኤስኤፍኤን ኢቨንት እዚህ እንዲሆን ማለት ነው ኳስ ጨዋታው እና ዚስ ይር ሆኖልናል። ዝግጅቱንም ብዙውን አጠናቀናል። ዛሬ ኤክስኪዩቲቭ ኮሚቴ የኤስኤፍኤን እዚህ መጥተው ነበር። ከእነሱም ጋር ስታዲዮም በመሄድ ሆቴል በመሄድ አንዳንድ ነገሮችን ተነጋግረን ጨራርሰናል። አሁን ኮሚኒቲው አዲሱ ቢልዲንጋችን ኮሚኒቲውንም እንዲያውልን አድርገናል። ከኤስኤፍኤን የመጡ ቦርድ አባሎች አሁን እዛ የቡና ሴሬሞኒ አድርገናል ማለት ነው እና ዚስ ይር በጣም የሚፈልገው አንደኛ እኛ እንደ ኢትዮጵያውያን ግልብጥ ብለን የኦፕኒንግ ዴይ ላይ እንድንዘጋጅ ብዙ ነገሮች ኤክሳይቲንግ ነገሮች የምናደርጋቸው ነገሮች አሉ። እዛ ላይ ጠቅላላ የሚኒሶታ ኢትዮጵያውያን እንዲተባበሩና ወደዛ እንዲተምሙ ወደ ስታዲየማችን እንዲተምሙ ቲኬት ደግሞ ቀደም ብለው እንዲገዙ አድቫይስ አደርጋለሁ። በተረፈ በጣም ሰክሰስፉል የሆነ ቱርናመንት እንደሚሆን በሙሉ ልብ ነው የምናገረው። ቴንክ ዩ።
አመሰግናለሁ አቶ ንጋቱ መኩሪያ የኒያላ ዋናው አሰልጣኝና እንደዚሁም ደግሞ እዚህ የኤስኤፍኤን የቦርድ አባል። አመሰግናለሁ። መልካም እድል።
መልካም ላቶ
ጋ አሁን አስቤ ሀይሉ አለ። አስቤ ሀይሉ ዋናው
የኒያላ ቡድን በሚኒሶታ ዋናው የቡድኑ አምበል ነው። በዚህ ላይ ደግሞ የኤስኤፍኤ የቦርድ አባል ነው። ያው በዚህ አመት እንደምናውቀው ኤስኤፍኤ ወይንም የኢትዮጵያውያን በሰሜን አሜሪካ የስፖርትና የባህል ድርጅት ዋናው ዝግጅት ይደረጋል እዚህ ሚኒሶታ ውስጥ እና በዛሬው ዕለት አስቤው ያው የኤስኤፍኤ ቦርድ አባላት ከንግድ ድርጅቶች ጋር ውይይት ነበራቸው እና እንዴት ታየዋለስ በተመለከተ?
በጣም አመሰግናለሁ ማይክ። እንዳልከው አስቤ ሀይሉ እባላለሁ። የኒያላ ቦርድ አባል እና የኒያላ ሴክሬታሪ ነኝ። በኤስኤፍኤ ውስጥም በቦርድ አባልነት መሳተፍ ነኝ። ኒያላን ሪፕሬዘንት አድርጌ በዚሁ አመት እንግዲህ እንደምታውቁት ጁን 27 ቱ ጁላይ 4 የኤስኤፍኤ 43ኛውን አመት እግር ኳስ እዚህ ይካሄዳል። በዚህ ዊኬንድ ላይ የአመራር ኮሚቴው መጥቶ ኮሚኒቲውን አነጋግሮ ቦታዎችን አይቶ የቢዝነስ ባለቤቶችንም አነጋግሮ በጥሩ በተሳካ ሁኔታ አሁን እያገባደድን ያለ ነው እና ለሚቀጥሉት በሚቀጥለው 6-7 ዓመት አካባቢ ይሄ ቱርናመንት ይካሄዳል። ይህንንም ለማድረግ እንግዲህ ብዙ ነገሮችን መሰናክል አልፈን በኮሚኒቲያችን ድጋፍና በቢዝነስ ድጋፎች እንዲሁም በቲም ሜምበሮቻችን እርዳታና በእናንተም እርዳታ እንደደረስ እናውቃለን። ስለዚህ አሁን ይኸው እዚህ ላይ ደርሰናል። ቴንኪው እንደምናያችሁ እናመሰግናለን።
አመሰግናለሁ አስሌው።
ያው እንግዲህ ምንድነው ያው አመራሮች እንደተናገሩት ከጁን 27 እስከ ጁላይ 4 ድረስ ከሚኒሶታ ኢትዮጵያውያን በትውልድ ኢትዮጵያውያን ብዙ ነገር ይጠበቃል ማለት ነው። በሺዎች የሚቆጠሩ ኢትዮጵያውያን ከተለያዩ ስቴቶች፣ ከተለያዩ ዓለማት፣ ከአውሮፓ፣ ከሰሜን አሜሪካ፣ ከአውስትራሊያ እና ከተለያየ ቦታ ይመጣሉ። በተለይ ሚድዌስት የመጀመሪያው ነው እዚህ ሚኒሶታ ማለት ነው። በእርግጥ ቺካጎ ተደርጎ ነበር በፊት እና ስለዚህ ያው በዚህ ጥሩ እድል ነው ማለት ነው ለሚኒሶታ ነዋሪዎች በአጠቃላይ። ሰዊት
አዎ፣ ይሄ ነገር ብዙ ጊዜ ተሞክሮ ተጠይቆ ያልተሳካ እድል ነው። ኮቪድ የመጣ እንትን በ2020 መጥተው እዚህ አይተው ግን ኮቪድ ስለነበረ ሳይደረግ ቀርቷል እና በስንት ጊዜ የተገኘ እድል ነው። ሚኒሶታ በመሆኑ ደስ ብሎናል። ሁላችንም ሄደን እንደምንከታተለው አስባለሁ። እሺ፣ አንድ ሙዚቃ እናሰማ። አድማጮቻችን፣ በዚሁ ለዛሬ ያዘጋጀነውን ፕሮግራም እንፈጽማለን። በሚቀጥለው ሳምንት በሌላ ፕሮግራም እስከምናገኛችሁ ድረስ ደህና ቆዩን ከማለታችን በፊት ባለፈው ሳምንትም ከዛ ቀደምም እንዳልነው በዚህ ዓመት ለተመረቁ ተማሪዎች በአጠቃላይ በሙሉ እንኳን ደስ ያላችሁ። ወላጆችም ልጆቻችሁን ለዚህ ፍሬማያ ቦታ ስላደረሳችሁ እንኳን ደስ ያላችሁ እንላለን። በሚቀጥለው ሳምንት በሌላ ፕሮግራም እስከምናገኛችሁ ድረስ መልካም ሳምንት፣ ደህና ቆዩን። This has been the Voice of Ethiopia from Minneapolis, Minnesota.